የኢትዮጵያና ኤርትራ የሁለት ጎረቤታሞች ታሪክ። መተንበቻውን አስመራ ላይ የታየው ታላቅ የደስታ ስሜትና ከዚያ ቀደም ብሎ በኢትዮጵያ የሆነው በሁለቱ ጎረቤት ሀገሮች ኢትዮጵያና ኤርትራ ጉዳይ አዲስ ምዕራፍ ከፋች ተደርጎ ተወስዷል። የተፈጠረውን ሁኔታ ምንነትና የቀጣዩን ሂደት አቅጣጫዎች ጨምሮ በርከት ባሉ ጭብጦች ዙሪያ የታሪክ ምልከታ ለመፈንጠቅ የታለመ ተከታታይ ውይይት ነው። ውይይቱን ያዘጋጀው አሉላ ከበደ ነው። አሉላ እንግዶቹን ከርዕሱ ይዘት ጋር እንዲስማማ ራሳቸውን ዘለግ አድርገው እንዲያስተዋውቁ ጋብዟቸዋል።
ተከሳይ ነጋሽ እባላለሁኝ። የተወለድኩት አስመራ ነው። እዛው የአስመራ ከተማ የአስመራ ዙሪያ ተወላጅ ነኝ። ሰከንደሪ ስኩል ጅማ ነው የተማርኩት። ከዛ በኋላ አስመራ ዩኒቨርሲቲ ነው የተማርኩት። ህግ ነው ያጠናሁት። ከዛ ወዲህ እንግሊዝ ሀገር ሄጄ ማስተርስ ሎንዶን አፍሪካን ሂስትሪ ተምሬያለሁ። ከዛ በኋላ ስዊድን ሀገር መጥቼ የኢጣሊያ ቅኝ አገዛዝ በኤርትራ አንዳንድ ጥናቶች አካሂጃለሁ። እዛ ነኝ የኖርኩት። አሁን 40 ዓመት ሆኖኛል። ጥሮታ አውጥቻለሁ እና ትምህርትን በተመለከተ ጥቃቅን ጥናቶች አካሂጃለሁ። በተጨማሪ ደግሞ ይሄ የኤርትራ እና የኢትዮጵያ ታሪክ ከ1990 ጀምሮ እስከ አዲሱ ጦርነት እንግዲህ አቅሜ እንደፈቀደው መጠን አጥንቼዋለሁ።
እኔ ተወልጄ ያደግኩት የመጀመሪያ ደረጃ ትምህርትን ያጠናቀቅኩት አክሱም ከተማ ነው። ሁለተኛ ደረጃ ቅድስት ሥላሴ ትምህርት ቤት አዲስ አበባ ካጠናቀቅኩ በኋላ በአዲስ አበባ ዩኒቨርሲቲ ኮሌጅ የቀዳማዊ ሥላሴ ዩኒቨርሲቲ ሲመሰረት ደግሞ የዛ አካል በመሆኑ የመጀመሪያ ዲግሪን እንዳገኘው ጎንደር የጤና ጥበቃ ኮሌጅ 2 ዓመት ካስተማርኩ በኋላ ወደ አሜሪካ ተጉዤ በዊስካንሲን ዩኒቨርሲቲ ሁለተኛ ዲግሪ በታሪክ አፍሪካ ላይ ያተኮረ ዲፕሎማ በፖለቲካል ሳይንስ ይዤ ወደ ሀገሬ ከተመለስኩ በኋላ 4 ዓመት ቀዳማዊ ሥላሴ ዩኒቨርሲቲ አስተምሬ በ3ኛው ዲግሪ ወደ አሜሪካ እንደገና ተላኩና ሲራኪዝ ዩኒቨርሲቲ 3ኛውን ዲግሪ ሳገኝ አብዮት ፈነዳ። በዛው ቀረሁ። በአስተማሪነት 30 ዓመት ቆየ። በኋላ በዛን ጊዜ 2 መጽሐፍት በአርሶ አደሮች አመፅና ትልቁ የኢትዮጵያ አብዮትን አስመልክቶ የ30 ዓመት ጦርነት በሰሜኑ ክፍላችን ያተኮረ ቅርጽ ያለው አጫጭር ጽሁፎችንም አቅርቤያለሁ። አሁን እንደ ወንድሜ ተከሰ ጥሮተኛ ነኝ። አሜሪካ እንደምታውቀው ጥሮታ የሚባል አካዳሚ የለም። ራሴ በፈቃዴ ወጥቼ ወደ ሀገሬ ከተመለስ ይኸውና 9 ዓመት ሆነኝ መሰለኝ።
ሹመት ሻኝ ይባላለሁ። የተወለድኩት በጌምድር ነው። ያደግኩት ጎጃም። የመጀመሪያ ዲግሪን ድሮ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ይባል በነበረው ተቋም ነው የጨረስኩት። በኋላ አዲስ አበባ ዩኒቨርሲቲ እስከ ማስተርስ ዲግሪ፣ ከዚያም አዲስ አበባ ዩኒቨርሲቲ ሌክቸረር ሆኜ ትንሽ ካገለገልኩ በኋላ ለከፍተኛ ትምህርት ወደ አሜሪካ ሄጄ ፒኤችዲን እዚያ ነው ያገኘሁት። ያተኮርኩበት ጥናትም የኢትዮጵያና የኤርትራን ግንኙነት በሚመለከት ነው። እንዲያውም ዶክተር ተከስተ መጀመሪያ የጣሊያን አገዛዝ በኤርትራ ብሎ ከኤርትራ ቅኝ ግዛት አጀማመር እስከ 1941 ያለውን አጥንቶት ስለነበረ የእኔ ትኩረት ከ1941 ዓመተ ምህረት በኋላ ያለውን መከታተል ነበረ። ስለዚህ ያን ጊዜ ኤርትራ ሂጄ እዚያ በሚገኙት አርካይቭስ ላይ የተመሰረተ በኋላም እንግሊዝ ሀገር ባለው ፓብሊክ ሬከርድስ ኦፊስ እንዲሁም አሜሪካ ሀገር ካሉት አርካይቭስ እዚያ ሁሉ የፒኤችዲ ዲዘርቴሽን በዚያ ላይ ነው። እንዲሁም ደግሞ ዩኒየኒስትስ ኤንድ ሴፐሬቲስትስ የሚል መጽሐፍ ከ1941 በፈረንጅ አቆጣጠር ጀምሮ በኢትዮጵያና በኤርትራ መካከል የተከሰተውን ግንኙነት የሚመረምር መጽሐፍ ጽፍ ያለው እንዲሁም በአማርኛ የኤርትራውያን የአንድነት ግል የሚል በወቅቱ ዲያሎግ ይታተም በነበረ መጀመሪያ ያቀረብኩት በዚያ ነው። አሜሪካን ሀገር ትምህርቴን ጨርሼ ወደዚህ ለመምጣት ስዘጋጅ 1984 ዓመተ ምህረት በአንድ ጊዜ ከአዲስ አበባ ዩኒቨርሲቲ 42 መምህራን ተባረሩ። ምን ሀገር አለ ብዬ በዚያው ቀረሁ እና ያለፉትን 27 ዓመት እዛ ነው ያሳለፍኩት። አሁን እንግዲህ ፉልብራይት ስኮለርስ ፕሮግራም እድል አግኝቼ ያለፉትን 2 ዓመት ባህር ዳር ዩኒቨርሲቲ ታሪክ በማስተማር ላይ ይገኛለሁ።
አመሰግናለሁ። የገዛ ገጠመኞቻችሁና የህይወት መንገዳችሁ ራሱ በአግባቡ ሊተዋወቅ የሚገባ ነው። ለዚህ ፕሮግራም ለምን እናንተ በተለይ አስፈላጊ እንደሆናችሁ ምናልባትም ሶስታችሁን ለማምጣት ለምን ቀናት እንደፈጀብን መግቢያው የሚያስተዋውቅ ይመስለኛል። እንግዶቼ ሶስታችሁንም አመሰግናለሁ። ኢትዮጵያና ኤርትራ የሁለት ጎረቤታሞች ታሪክ በሚል የተጀመረው የተከታታይ ውይይት አካል ነው። ከትኩሱ ስሜት እንነሳ። በራሱ ታሪካዊ ሊሰኝ የሚችል የኢትዮጵያ አየር መንገድ ከ20 አመታት በኋላ ወደ አስመራ በበረረበት ማግስት ነው ይሄን ውይይት የምናደርገው። ከዚያ በፊት በነበሩ ጥቂት ቀናትና ሳምንታት የሁለቱን አገሮች ትስስር ወይም ቅርርብ መጪ ጊዜ እጣቸውንም በመጠኑም ቢሆን ሊያሳይ የሞከረ የግንኙነት መሻሻል ታይቷል። ሁለቱ መሪዎች አንዳቸው አስመራ ሁለተኛው ደግሞ አዲስ አበባ ተገኝተው የነበረውን ሁኔታ የመከታተል ድል እንደነበራችሁ ገምታለሁ። እስኪ ይሄን ስሜት ከምትገመግሙበት ልንደርደር። ፕሮፌሰር ተከስተ ከትላንቱ ታሪካዊ አጋጣሚ በመነሳት እንዴት ተመለከቱት? ምን አይነት ሁኔታዎች ታዘቡ?
እንደኔ አስተያየት ይሄ አሁን የተከሰተው የእርቅና የአንድነት መንፈስ ከዚህ በፊትም ነበረ። ፕሬዚዳንት ኢሳያስ አፈወርቄ ልክ የወጣለት ወልቀ ግዢ ነው፣ ዲክቴተር ነው። ግን እኔ እስካጠናሁት ድረስ ከኢትዮጵያ ጋር ለመዋሀድ ያለው ፍላጎት ከሀያ አመት በፊት በእርሱ ቃል የገለጸው ነው።
አዲስ አይደለም እያሉን ነው?
አዲስ አይደለም። እንደ እሱ አስተያየት በኢትዮጵያና በኤርትራ የተጀመረው የተካሄደው ጦርነት የጀመረው ወያኔ ነው እና ከወያኔ በስልጣን ላይ እስካለ ድረስ እኔ ከኢትዮጵያ ጋር መደራደር አልችልም ብሎ ቆሞ፣ አሁን እንደ እሱ አስተያየት ወያኔ ከስልጣን ተገፍቶ ወጥቷል ብሎ ስላመነ ከኢትዮጵያ ጋር እና ከኢትዮጵያ ሕዝብ ጋር ወደ ድርድር ወደ ስምምነት የማይደርስበት ምክንያት ስለሌለው ያ የተናገረው በደንብ ነው የሚያስታውቀው። እንግዲህ ኢሳያስ ከሀያ አመት በፊት ልክ በቅርብ ቀን እንደተናገረው በኢትዮጵያና በኤርትራ ህዝብ ምንም ልዩነት የለም እንዳለው እዚሁ ከሶስት ቀን በፊት ይህ ነገር ከሀያ አመት በፊትም ብሎታል እና በሱ አስተያየት ኤርትራ ከኢትዮጵያ ጋር መዋሀድ እንዳለባት ከሀያ አመት በፊት የያዘው አጀንዳ ነው። ይህ ሆኖ እንዳለ በኢትዮጵያ ውስጥ አዲስ የተከሰተው ነገር የዶክተር አብይ አህመድ ስልጣን ላይ መምጣት ነው። ይህ የዶክተር አብይ የሚጠየው ምንድን ነው? የትግራይ ህዝብ ከህወሓት ከቲፒኤልኤፍ የበለጠ ዶክተር አብይ አህመድ ያውቀዋል። ምን ማለት ነው? ቲፒኤልኤፍ የትግራይ ህዝብ አያውቅም ማለት አይደለም። ቲፒኤልኤፍ የትግራይ ህዝብ እኔ አውቅልሃለሁ በሚለው መንገድ ነው የሚያውቀው። ዶክተር አብይ ግን በአገሩ ብዙ አመት ስለነበረ የትግራይ ህዝብ ምኞት እንደ ቀድሞው በሰላም መኖር በኢትዮጵያ ሙሉ እየተዘዋወረ እየሰራ በሰላም ለመኖር የሚፈልግ ህዝብ መሆኑ ዶክተር አብይ በጣም ተገንዝቦታል እና ይሄ የዶክተር አብይ የትግራይ ህዝብና ትግሬን በማወቁ ለሚቀጥለው በኤርትራና በኢትዮጵያ ሊደረጉ የሚችሉ ክርክሮችም ጥያቄዎችም ለመፍታት ይችላል ብዬ አምናለሁ።
መልካም። ፕሮፌሰር ተከስተ ከርሶ ሳልርቅ ተከታይ ጥያቄ ላንሳ። የህዝብ ለህዝቡን ግንኙነት የትላንትናውን ታሪካዊ ነው የተሰኘ የአየር በረራ ጨምሮ በህዝብ ዘንድ ባልተለመደ መልኩ ለየት ያለ ስሜት ታይቷል። በህዝቡ ዘንድ የተፈጠረውን ስሜት እንደምን ተከታተሉት?
እኔ ከዚህ በፊትም ሁሉ ጊዜ እንደምለው የኤርትራ ህዝብ ስለ ኢትዮጵያና ስለ ኢትዮጵያውያኖች ያለው ግንዛቤ አናውቀውም። ምክንያቱ የኤርትራ ህዝብ የሚናገርለት ኢሳያስ ነው። ዳያስፖራ ያለው የኤርትራ ህዝብ ወካይ ነው ተብሎ ሊወሰድ አይችልም። ስለዚህ ምንድን ነው የሆነው? ጠቅላይ ሚኒስትር አብይ አህመድ ወደ አስመራ በመጣበት ጊዜ የኤርትራ መንግስት ለራሱ ብሎ የሶስት ቀን እንቅስቃሴ አድርጎ ህዝቡ ወደ አደባባይ እንዲወጣ አደረገው። አንዴ ወደ አደባባይ እንደወጣ ግን የህዝቡ የደስታ መግለጫ መንግስት ከተቋጠረው በላይ ነው የሄደው እና እዚህ ላይ እኔ እንደማየው የኤርትራ ህዝብ ከኢትዮጵያ ህዝብ እና ከኢትዮጵያ የለየው ህዝቡ ከመሆኑ ይልቅ የፕሬዚደንት ኢሳያስ እና እነሱ ደጋፊዎች ፖለቲካ ነው። ስለዚህ ይሄ የኢትዮጵያ ፍላጎት ከኤርትራ ጋር ሰላም ለማስፈን የወሰደው እርምጃ ለኤርትራ ህዝብ አናጋው ለማለት ይቻላል።
መልካም። ፕሮፌሰር ገብሩ ወደ እርስዎ ልመጣ ነው። ባለፈው ሳምንት ከእርስዎና ከፕሮፌሰር ሽመት ጋር ከተወያየን በኋላ ሁለት ታላላቅ ነገሮች ሆነዋል። በጊዜው ከዚያ ቀደም የነበሩትን ሁኔታዎች ግምግማችሁ የየግል ስሜታችሁን አካፍላችሁናል። መሰንበቻውን የኤርትራው ፕሬዚዳንት ኢሳያስ አፈወርቂ አዲስ አበባ ጉብኝት ጨርሶ ያልጠበቁት የሚመስል አቀባበል እና መስተንግዶ ጠብቋቸዋል። በተለያዩ የኢትዮጵያ አካባቢዎች በሄዱበት የስጦታዎቹን አይነት ጨምሮ ባህላዊ እንቅስቃሴዎችን ተመልክተናል። ቀደም ብዬ እንደጠቀስኩት በትላንትናው ዕለት የኢትዮጵያ አየር መንገድ ከ20 ዓመት በኋላ ለመጀመሪያ ጊዜ አስመራ ገብቷል። ዶ በመሳሌነት ሊጠቀስ የሚችልም ቢሆን የተለያዩ ቤተሰቦች ሲገናኙ ተመልክተናል። እስኪ እነኚህን ስሜቶች መለስ ብለው በሚዳስሱበት እንጀምር። ፕሮፌሰር ገብሩ፣
ባጭሩ ሁኔታውን ለመግለጽ በጣም ከባድ ነው። የፕሬዚደንት ኢሳያስ አፈወርቂን አቀባበል በህዝቡ በኩል እኔንም ጨምሮ ያልተጠበቀ፣ አስገራሚ፣ አስደናቂ ተብሎ ሊገለጽ የሚችል ይመስለኛል። እዚህ ሁሉ ጣጣ ያስገባን ፖለቲካ ነው። ባለፈው ሳምንት ውይይታችን ያንን አስመልክተን ሹመትና እኔ አቅርበነዋል። መድገም አያስፈልግም። ጦርነቱ ያስገባቸው የሁለት ድርጅቶች እልህ ከሜዳ ጀምሮ የቆየ የነበረ የአልጀርስና የሄግ ፍርድም በስራ ላይ እንዳይውል የተደረገበት ምክንያት በእኔ አመለካከት የሁለቱ መንግስታት እና መንግስታቱን የፈጠሩት የፖለቲካ ድርጅቶች መሆናቸው የታወቀ ነው። በመሰረቱ በኢትዮጵያና በኤርትራ ህዝቦች ቅራኔ ኖሮ አያውቅም። የችግሮቻችን መንስኤዎች በሙሉ ፖለቲካዊ ናቸው። በጣም የሚያሳዝነው ደግሞ በሁለቱ መንግስታት የተነሳ ችግር ህዝቦቹ የሁለቱ ሀገራት ህዝቦች በጦር ሜዳ ብቻ ሳይሆን ብዙ ጊዜ ከኖሩበት ሀገር ትውልዶቹን ያስቆጠሩ ቤተሰቦች በግዴታ ህጋዊ ባልሆነ መንገድ፣ ፍትሃዊ ባልሆነ መንገድ ከሀገራቸው እንዲወጡ የተደረጉበት፣ በስደት እንዲኖሩ ያስገደዳቸው ኢፍትሃዊ የሆነ የሁለቱ መንግስታት እኩይ ተግባራት መሆኑን ላስረግጥ እወዳለሁ። ትናንትና የኢትዮጵያ አየር መንገድ አስመራ ሲገባ ያየሁት የሁለቱ ህዝብ ፍቅሮች ሀዘን፣ ቅሬታ፣ ሰቆቃ እጅግ አሳዛኝ ነው። እዚህም አሁን እያነጋገረ ነው። አስፈላጊ አልነበረም። በቀላሉ ሊድን የማይችል ጠባሳ ትቶልናል። ግን ይህ የተጀመረው የሰላም መንገድ መልካም ፍጻሜ ካገኘ በኢትዮጵያና በኤርትራ ህዝቦች ባጭር ጊዜ ውስጥ እርቅና አብሮነት ሊኖር እንደሚችል ጥርጥር የለኝም። ያን ጊዜ ያሳየን በመሪዎች አንደበት ሊነገር የማይገባ ፋሽስታዊ አነጋገር የአይንህን ቀለም ካልወደድኩት አገሬን ለቀህ ልትወጣ ትችላለህ። ወዳጅ ሹመት ባለፈው ጊዜ አንስቶ ነበር። እኔም በበኩሌ ለደግመው ላስረግጠው እወዳለሁ። በዚህ ሁለት ሳምንት ያየነው ተከስተ እንዳለው ደግሞ የሁለቱ መንግስታት ይሆንታና አይነት በጣም የተለያየ ነው። መድረኩም ጠባብ ቢሆን በኢትዮጵያ ያለው የዴሞክራሲ ሂደት በቀላሉ የሚታይ አይደለም። ጋዜጦች ያሉ የምንተነፍስባቸው፣ ሬዲዮ፣ በጣም የተለያዩ በቅርቡ የተቋቋሙ ቴሌቪዥኖች አሉ። አስመራ የኤርትራ ህዝብ አንድና ሁለት ሳይሆን ተከስተ እንዳለው የሀገሪቱ ህዝብ በሀገሩ እስር ሆኖ ለ27 ዓመት ቆይተዋል። መፈናፈኛ ያለውም ህግ የሌለባት ሀገር፣ የዴሞክራሲ ፍንጭ የሌለባት ሀገር በአንድ አምባገነን ተረግጣ 27 ዓመት ቆይታለች። አሁን የተጀመረው ሂደት ሰላም ማስመጣቱ ብቻ ሳይሆን በኤርትራም አይነተኛ ለውጥ፣ ውስጣዊ ለውጥ ያመጣል የሚል ግምትና ተስፋ አለኝ። ምን አይነት ስሜት ፈጠረባቸው? እንዴት አያችሁት ላልከው፣ በአጠቃላይ እኔ ለእንደማንም ኢትዮጵያዊ ጥልቅ የሆነ ሰፊ ደስታ ይሰማኛል። ነገር ግን ሆይታውና ፌስታው አክትሞ ወደ ዋናው ነገር ሲገባ ግን ብዙ አወሳሳቢ ጉዳዮች እንዳሉና መንገዱ እሾሃማ እንደሚሆን ጥርጥር የለኝም። ግን በሁለቱ መሪዎች የተጀመረው
የመግባባት የመቀራረብ መንፈስ ሁኔታውን ሂደቱን ያቀለዋል የሚል ደግሞ ተስፋ አለኝ። እዚሁ ላቆም፣ አመሰግናለሁ።
ፕሮፌሰር ገብሩ ተስፋና ፈተናውን አንስተዋል። መንገዱ ሸዋማ ስለመሆኑ ግን ጥያቄ የለውም ነው ያሉት። ቀደም ያነሱትን አንኳር ነጥብ የለውጡ አንድምታ ይልቁንም ደግሞ በኢትዮጵያ ውስጥ የሚታየው የለውጥ እንቅስቃሴ በኤርትራ በአገር ውስጥ ያለው የፖለቲካ ይዞታና ሌሎች ጥያቄዎች ዙሪያ ምን አይነት አንድምታ አለው ራሱን ችሎ እንመለከታለን። በሁለቱ አገሮች ግንኙነት የፈነጠቀው የሰላምና እርቅ ሁኔታስ ለሁለቱ አገሮች ግንኙነት ብቻ ሳይሆን ቀጣይ ጣቸውንስ በምን መልኩ የተለየ ቅርጽ ይሰጣዋል የሚለውንም እንዲሁ እንድትመለከቱ ፈልጋለሁ። ከዚያ በፊት ግን ባጭሩ ፕሮፌሰር ሹመት እርሶም ቀደም ብዬ ባነሳሁት ጥያቄ ላይ ስሜቶን እስኪ ይግለጹልን።
አዎ፣ እነዚህን በቅርቡ ያየናቸውን ግንኙነቶች ሶስቱን መጀመሪያ ጠቅላይ ሚኒስትር አብይ አስመራ ሲገቡ፣ በኋላ ፕሬዚደንት ኢሳያስ አዲስ አበባ ሲገቡ፣ በተለይ ደግሞ ፕሮፌሰር ገብሩ እንደገለጹት ትናንትና የኢትዮጵያ አየር መንገድ አስመራ በሚወርድበት ጊዜ እናየው የነበረው ከፍተኛ ሰቆቃ፣ እናትና ልጅ ለሀያ አመት ተለያይተው አንዳንዶቹ ወላጆቻቸውንም አጥተው አንዳንዶቹ ባለቤቶቻቸውንና ልጆቻቸውን ተለይተው እዛ አውሮፕላን ማረፊያ ላይ የታየው ትዕይንት በእውነቱ የማንንም ልብ የሚነካ ነው። ወደ 1940ዎቹ ወደ ነበረው ሁኔታ ነው የወሰደኝ። የዚያን ጊዜ የነበረውን ህዝባዊ ስሜት በደንብ የተከታተልኩት ይመስለኛል። ከመረጃዎቹ ጥናት አደረግ በነበረበት ጊዜ ብዙዎቹም ገና አልሞቱም ነበረ። ስለዚህ ያኔ የነበረውን ሁኔታ በግልጽ መረዳት ይቻል ነበር። ያኔ ህዝቡ እንዳሁኑ በካድሬ አልተዋከበም። ታሪኩን ማርክሲስት ካድሬዎች አልጻፉለትም። ስለዚህ በየቤተ ክርስቲያኑና በየገበያው በየመስጊዱ ይገልጽ የነበረው ከልቡ ይወጣ የነበረውን ስሜት ነው። ትናንት ያየነውን አይነት ማለት ነው። እና እኔን ወደዚያ ነው የወሰደኝ። በእውነቱ ይህ ሁኔታ ዘላቂው የህዝብ ጥቅምና የህዝብ ፍላጎት የት እንዳለ በግልጽ አሳይቷል። አንዳንድ ጊዜ ታሪክ ደግሞ አጋጣሚ የሚጠብቅበት ጊዜ አለ። የጠቅላይ ሚኒስትር አብይ መነሳት ይሄ ታምቆ የኖረውን ህዝባዊ ስሜት ሰንድቶ እንዲወጣ ሁላችንም በገሃድ እንድናየው አድርጎናል። እርግጥ ይሄ የህዝቡን ስሜት ነው እንጂ ህዝቡ ከዚህ በኋላ በሚቀጥለው ሂደት ላይ ምን ያህል ተጽዕኖ ይኖረዋል፣ የወደፊት እድሉን እሱ በመቅረጽ በኩል ምን ያህል ሚና ይኖረዋል የሚለው ነው ቁልፍ ነገር። ምክንያቱም አሁን ፕሮፌሰር ተከስተም ፕሮፌሰር ገብሩም እንደገለጹት ይህን ሁኔታ ይህንን እጅግ በጣም አሰቃቂ የሆነ የግንኙነት ታሪክ የፈጠሩለት ጥቂት የፖለቲካ ቡድኖች የራሳቸውን ብሶት እንደ ህዝባዊ ብሶት በመቁጠር የራሳቸውን ፍላጎት እንደ ህዝባዊ ፍላጎት አድርጎ በመውሰድ የተፈጠረ ነው። አሁን ያ እንዳይቀጥል ነው እንግዲህ ትልቁ ትግል መሆን ያለበት። በእውነት በህዝብ ፍላጎት ላይ የተመሰረተ ሂደት መቼም ጊዜ ቢሆን ዘላቂ ፈሩንና ዘላቂ ጥቅሙን አይስትም እና ህዝቡም ይህንን አሁን ያለውን መነሳሳት እንደ መጨረሻ አድርጎ ከመውሰድ ይልቅ ያ መጨረሻው እንዲያምር ህዝባዊ የሆነው ጫና ያስፈልጋል። ከአሁን በኋላ የተወሰኑ የፖለቲካ ቡድኖች የአብዛኛውን ህዝብ ፍላጎትና ጥቅም በፈለጋቸው መንገድ እንዳይዘውሩት ህዝቡ የተቻለውን ያህል ሊሞክር ይገባዋል። እስካሁን ድረስ እናውቅልሃለን የሚሉት ነው ያንን ታሪክ ሲጽፉለት የነበረ። ትናንት ያየነው ታሪክ እውነተኛ ታሪኩ ነው። በአንድ እርግጠኛ ነኝ ፕሮፌሰር ገብሩና ፕሮፌሰር ተከስተ ያውቁታል። አንድነቶች የፈጠሩት አንድ አርማ ነበረ። ሁለት ሴቶች ለመገናኘት ተነፋፍቀው ሊተጫጨፉ ሲሉ በመሀል መረብ አለ። ያው የሁለቱን መፈላለግና መተጫጨፍ የሚያዘክር ነበረ። በኋላ ቀዳማዊ ስላሴ መዳሊያ አድርገውት ለአንድነት ታጋዮች ይሰጥ የነበረ መዳሊያ ነው እና ያን ሁኔታ ነው የሚያስታውሰን። የህዝቡ ፍላጎት በመሰረቱ ከዚህ ውጭ አይደለም። ነገር ግን ባለፉት 40-50 ዓመታት የተለየ ታሪክ ተጽፎለታል። የተለየ እምነት እንዲያሳድርም ከፍተኛ ጫና ተደርጎበታል። ከመካከላችን አንድ ለሁላችንም ጓደኛ የሆነ ሪሰርቸር በ1983 አካባቢ እንደ ኢትዮጵያ አቆጣጠር ከላይ ሻዕቢያ ከታች ህወሓት ሲያሸንፉ የእሱ ጥያቄ ትግርኛ ተናጋሪ የሆኑ ሁለት ኃይሎች አሸንፈዋል፣ ለምን የታላቋ ትግራይ መንግስት አይመሰረቱም የሚል ነበረ። የሆነው ያ አይደለም። በላይ ሻዕቢያ ሆነ፣ በታች በኩል ደግሞ ህወሓት የቀረውን ኢትዮጵያ ጠቅልሎ ወደ መያዙ ተጓዘ እና ይህንን ማጥናት አለብኝ ብሎ በኋላ አይደንቲቲ የሚል አንድ መጽሐፍ ጽፏል። ግን እኔን በጣም ልቤን የመታው እና ጭንቅላቴን የመታው ስራዬ ሂዶ እዚያ ያሉትን ገበሬዎች እናንተ እነማን ናቸው ሲላቸው እኛማ ኤርትራውያን ነን ይሉታል። በማዶ ያሉትን መንደሮች ያሳይቸው ደግሞ እነሱስ እነማን ናቸው ሲላቸው እነሱማ ኢትዮጵያውያን ናቸው ይሉታል። ድሮ አንድ ነን ኢትዮጵያ ወይም ወስኖ አልነበረም ወይ ሲላቸው እነዚያ ገበሬዎች ያንዴማ ልጆቻችን መች ተወለዱ መች አስተማሩን አለ እና አባት ከልጁ ምንነቱን የተማረበት ዘመን ላይ ነው የደረስነው እና የሁኔታውን መበላሸት ይሄ ያሳየናል።
አሁን ትልቁ ተግዳሮት እንግዲህ ምንን ታየን በኋላ የሁለተኛው የህዝብ ፍላጎት ምን እንደሆነ ካወቅ ህዝቡ ደግሞ የሚፈልገው ነገር እንዳይሽራከትበት ከፈለገ ይህን ሁኔታ ተከባክቦ ወደ ዳር ማድረስ አለበት። ጠቅላይ ሚኒስትር አብይ መምጣት እኔ እድለኞች ነኝ ባይ ነኝ። እሳቸው ፍሌክሲብል ናቸው። የጠባሳውን ቦታ ለመቀየር ሳይሆን ጠባሳ እንዳይኖር ለመሞከር ነው የመጣሁት ብለው በግልጽ ተናግረዋል። እና ይሄ መርሆ ከሆነ እርግጠኛ ነኝ የወደፊቱ ጎዳና የጠና ይሆናል የሚል ተስፋ አለኝ።
ለኤርትራ የሁለት ጎረቤቶች ታሪክ ይቀጥላል። በዛሬ ያለውን ግን በዚህ ልንቋጭ ነው።